የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ
የዛሬ ሰኞ የካቲት 4 ቀን 2011 ዓ.ም ፕሮግራማችን ጀመረ።
የበጎ አድራጎት ድርጅቶችና ማህበራት አዋጅ ዓለም አቀፍ አድናቆትን ማትረፉ ተገለጠ።
በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ህጉን ሙሉ ያደርገዋል፣ የበለጠ ህጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ከዓለም አቀፍ እና ከአህጉር አቀፍ ህጎች ኢትዮጵያ ከፈረመቻቸው ከተስማማችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጥተናል።
ለሰብአዊ መብቶች በኢትዮጵያውያን የሚመሩት አቶ ያሬድ ኃይለ ማርያም ናቸው። አብይ ርዕሳችን ላይ ይዘገብበታል።
በአፍሪካ ህብረት የመሪዎች ጉባኤ የተገናኙት የኢትዮጵያ የግብጽና የሱዳን መሪዎች ስለ አባይ ግድብ ተወያዩ። ይህም ሌላው የመጽሔት ርዕሳችን ነው።
በዛሬ ሁለተኛው አጋማሽ ሳምንታዊ ስፖርት፣ አፍሪካ ነክ ርዕሶችና ጤና ይቀርባሉ።
ሰላም ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? አስተናጋጆቻችሁ አዲሱ አበበና
አዳኝ ፍሳየንን እስከ አራት ሰዓት አብረናችሁ እናመሻለን።
ፕሮግራማችን የሚመራው ንጉሱ ታምሬ ነው። አሁን ወደ ዜናው እናልፋለን።
የድሬዳዋ አስተዳደር ፖሊስ በድሬዳዋ ተነስቶ በነበረው ተቃውሞ በቁጥጥር ስር አውሏቸው ከነበሩት 308 ተጠርጣሪዎች መካከል ዛሬ አመሻሽ ላይ 44ቱን እንደለቀቀ አስታወቀ። ፖሊስ ባለፈው ሳምንት በሶስት ዙር ከለቀቃቸው 218 ተጠርጣሪዎች ጋር በአጠቃላይ 262 ተጠርጣሪዎች ክሳቸው ተቋርጦ ከእስር ተለቀዋል። ከእስር ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነቶች ላይ የሚገኙ የአማራ ዲሞክራሲያዊ ፓርቲ አመራሮችም ይገኙበታል። አዲስ ቸኮል ዝርዝር አለው።
ፖሊስ በቁጥጥር ስር ካዋላቸው 308 ተጠርጣሪዎች መካከል በዛሬው ዕለት 48ቱን ክሳቸውን አቋርጦ በነጻ ለቋቸዋል። ፖሊስ ባለፈው ሳምንት ሐሙስ፣ አርብና ቅዳሜ በአጠቃላይ 218 ተጠርጣሪዎችን ክስ በማቋረጥ ምክር ሰጥቶ የለቀቀ ሲሆን በዛሬው ዕለትም 44 ተጨማሪ ተጠርጣሪዎችን ክስ በማቋረጥ ስለ ሕግ የበላይነትና የመብት ጥያቄዎች ሊቀርቡ ስለሚችሉባቸው ሕጋዊ አማራጮች ምክር በመስጠት ዛሬ አመሻሽ ላይ ለቋቸዋል። ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ ሲሰሩ የነበሩ የአማራ ዴሞክራሲያዊ ፓርቲ ወይም አዴፓ አመራሮችም ይገኙበታል። ከእነዚህም መካከል አቶ ብሩክ ፈለቀ በአስተዳደሩ የዲያስፖራ ጉዳዮች ዳይሬክተር፣ አቶ ብሩክ ወርቅነሽ የ03 ቀበሌ ስራ አስፈጻሚ፣ አቶ አቤል አሸብር የ04 ቀበሌ ምክትል ስራ አስፈጻሚና የስራ እድል ፈጠራና ምግብ ዋስትና ማስተባበሪ ኃላፊ፣ አቶ አቢብ ቢረሳው የ05 ቀበሌ ስራ አስኪያጅ፣ አቶ አማረ ብርሃኑ የ05 ቀበሌ ጸጥታ ዘርፍ ኃላፊ እንዲሁም አቶ ሰለሞን ታዬ የ05 ቀበሌ አደረጃጀት ኃላፊ ናቸው። በጥምቀት በዓል አከባበር ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ ሰዎች ድንጋይ መወረወራቸውን ተከትሎ በተነሳው ተቃውሞና እሱን ተከትሎ ባሉት 5 ቀናት ፖለቲካዊና ኢኮኖሚያዊ ኢፍትሐዊነቶችን አጀንዳ ባደረገው ከተማ አቀፍ ተቃውሞ ላይ በረብሻ ንብረት ውድመትና ዝርፊያ ጠርጥሮ መነሻውን ሃይማኖት አድርጎ በዋናነት ግን ፖለቲካዊና የመልካም አስተዳደር ጥያቄዎች ጎልተው በተሰሙበት የአምስት ቀን ተቃውሞ የጎላ ጉዳት የደረሰ ባይሆንም ፖሊስ 308 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቆ ነበር። ድርጊቱን የተቃወሙ መጀመሪያ ላይ 14 ቆይቶ ደግሞ 21 የከተማው የግል ጠበቆች ነጻ የጥብቅና አገልግሎት ሲሰጡ የነበሩ ሲሆን ቤተክርስቲያንም ጉዳዩ በርቅ እንዲፈታ ጠይቃ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ እናመሰግናለን። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የተፈጠረውን አለመግባባት ለመሸምገል የተቋቋመው የአባገዳዎችና አገር ሽማግሌዎች የእርቅ ኮሚቴ ከሁለቱም ወገኖች ጋር የነበረውን ውይይት በማጠናቀቁ የፊታችን ረቡዕ ጀምሮ ለኦሮሞ ነጻነት ግንባር ሰራዊት ካምፕ የመግባት ሂደት እንደሚፈጽም አስታውቋል። ሙክታር ጀማል ነው ይህን ዘገባ ያላከልን።
የኦሮሞ አባገዳዊ ሰብሳቢ አባገዳ በየነ ሰንበቶ ለመገናኛ ብዙሃን እንደተናገሩት ከሁለቱም ወገን ሰፊ ውይይት ሲደረግ መቆየቱንና ከሚመጣው ረቡዕ ጀምሮ የእርቅ ሂደቱን የሚያከናውኑት የቴክኒክ ኮሚቴና የሽማግሌዎችና አባገዳዎች ልዑክ ወደ ተለያዩ ቦታዎች ተሰማርቶ በኦሮሞ ነጻነት ግንባር ወታደርነት የተሰማሩትን በሰላም ለማስገባት ዝግጅታችንን አጠናቀናል ብለዋል።
ሮቢ ዱፉ ዶብልቲ ቶርባ ኮሪን ኩኒሶሷ
ከሰባት ጀምሮ ይህ ኮሚቴ ይንቀሳቀሳል። ሁሉም በተመደበበት ተሰማርቶ ወደ ወለጋ ጉጂ ቦረና ኢሉባ ቦረና ከረዩ ሰሜን ሸዋ የተለያዩ አካባቢዎች እንሰማራለን። የኦሮሞ ነጻነት ግንባር ወታደር ባለበት አካባቢ በሙሉ ተሰማርተን ልጆቻችንን እጅ ዘርግተን እንቀበላቸዋለን።
በቃ ኡንዲ ደብልስማ ኦሮሞ ጅሩቲ ሶሶይት ዮሌቴኝ አርከበልፈነ ገልጁዳ
አባገዳ በየነሰንበቶ በማከለም ህብረት በሆደ ሰፊነትና በትግስት የሚመጣውን ነገር መጠበቅ እንዳለበትና እስካሁን በተደረገ ውይይትም አበረታች ውጤት መመዝገቡንም ገልጸዋል። የመስክ ሂደቱን በተመለከተ በመሄጃው ሰዓት ላይ ለመገናኛ ብዙሃን መግለጫ እንደሚሰጡም ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። በዩናይትድ ስቴትስ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪካ፣ ስለ ዓለም አቀፍ ጤናና ስለ ሰብአዊ መብትና ዓለም አቀፍ ድርጅቶች የሚመለከተው ክፍል አዲስ ሊቀመንበር አፍሪካውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። ዲሞክራቷ የካሊፎርኒያ ተወካይ የምክር ቤት አባል ካረን ባዝ ይህን ያሉት ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ነው። ከምክንያቶቹ አንዱ ግጭት መሆኑ የሚታወቅ ነው። ስለሆነም ለግጭቶቹ መፍትሄ ማግኘት አንዱ መልስ ይሆናል ሲሉ ለአሜሪካ ድምፅ ዘጋቢ ጀምስ ባቲ ገልጸዋል። ከአየር ንብረት ቀውስ ጋር የተያያዙ ችግሮችም ለስደትና ለመፈናቀል ምክንያት እንደሚሆኑ ባስ ገልጸዋል። የጥቁር አሜሪካውያን የምክር ቤት አባላት ቡድን ሊቀመንበር የሆኑት ካረን ባዝ ዩናይትድ ስቴትስ ባሉት አፍሪካውያን ስደተኞች ላይ ያለው አያያዝ እንደሚያሳስባቸው ተናግረዋል። ከሶማሊያ፣ ከሱዳን፣ ከደቡብ ሱዳንና ከላይቤሪያ የመጡ የተወሰኑ አፍሪካውያን በጊዜያዊ መልክ እዚህ ዩናይትድ ስቴትስ እንዲኖሩና ስራ እንዲሰሩ ይፈቀድላቸዋል። ይሁንና በትራምፕ አስተዳደር ወቅት ችግር ላይ ሊወድቁ ይችላሉ የሚል ስጋት እንዳላቸው ጠቁመዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎቹ ዲሞክራቶች ናቸው ሲሉ ዛሬ ነቅፈዋል። የትራምፕ አስተዳደርና የምክር ቤት አባላት ሌላ ከፊል የመንግሥት መስሪያ ቤቶች መዘጋትን ለማስተናገድ እየጣሩ ናቸው። ዲሞክራቶቹ ወንጀለኛ ባዕዳንን እንድናስር ወይም ወደ መጡበት እንድንመለስ አይፈልጉም። ይህ ደግሞ እብደት ነው ይላሉ ትራምፕ በትዊተር ባስተላለፉት መልእክት። ጭቅጭቁ የተነሳው ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት 5.7 ቢሊዮን ዶላርስ እንዲመደብ በመጠየቃቸው ሲሆን የሚካሄደው ድርድር ሌላ ነጥብ ማስነስቷል። ዲሞክራቶች በዩናይትድ ስቴትስ የኢሚግሬሽን ባለሥልጣኖች የሚታሰሩት አገር ውስጥ ያሉ ሕጋዊ ሰነድ የሌላቸው ፍልሰተኞች መጠን ውሱን እንዲሆን ይፈልጋሉ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያዊ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ የአማጽያን ቡድን ተይዘው የነበሩ 41 ቦታዎችን አስመልሰናል ይላሉ። እስላማዊ መንግስት ነኝ የሚለው ቡድን ከሚቆጣጠረው የመጨረሻው ምሽግ ለማባረር እየተዋጉ መሆናቸው ታውቋል። ሙስጣፋ ባሊ የተባለው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ባግሁዝ በተባለው መንደር የነበረውን የጽንፈኛው ቡድን ምሽግን አፍርሰናል ሲል በትዊተር አስታውቋል። ይሁንና ከባድ ውጊያ መቀጠሉን ሳይገልጽ አላለፈም።
የዩናይትድ ስቴትስ ተጠባባቂ መከላከያ ሚኒስትር ፓትሪክ ሻንሃን የአሜሪካ ወታደሮችን ከአፍጋኒስታን ለማስወጣት ከፕሬዚዳንት ትራምፕ ትዕዛዝ አልተሰጠኝም ይላሉ። ባለሥልጣኑ ዛሬ ካቡልን ሲጎበኙ ኃይሎቻችንን ከአፍጋኒስታን ለማስወጣት የተሰጠኝ መመሪያ የለም ሲሉ ለጋዜጠኞች ተናግረዋል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፒዮ እና ከብሔራዊ ጸጥታ አማካሪ ጆን ቦልተን ጋር ቅርብ ትብብር በማድረግ በሚያካሄዱት ድርድሮች አምባሳደር ሃሊዛድን የመርዳት መመሪያ ነው የተሰጠኝ ብለዋል። ትራምፕ ባለፈው ሳምንት ስለ አገሪቱ ሁኔታ ዓመታዊ ንግግር ባደረጉበት ወቅት በሶሪያም ሆነ በአፍጋኒስታን የማቆም ግጭት ማካሄዱን ነቅፈው ነበረ። የማያቆም ግጭት ይቅርታ መካሄዱን ነቅፈዋል። ታላላቅ ሀገሮች ማቆሚያ በሌላቸው ውጊያዎች ውስጥ አይገቡም። የአሜሪካ ዲፕሎማቶች አፍጋኒስታን በሚካሄደው የሰላም ድርድር መሻሻል ሲያሳዩ የወታደሮቻችንን ቁጥር ቀንሰን በጸረ ሽብር ጥረት ላይ እናተኩራለን ሲሉም ተናግረው ነበር። ዜናው አለቀ።
በዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ
እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች
በድጋሚ መልካም ምሽት የምንለው አስተናጋጆቻችሁ እኔ አዳነች ፍስሐዬና
እኔም አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ ይቀርባል።
በፌዴራል ጠቅላይ አቃቤ ሕግ አማካሪነት በተዋቀረው የሕግና ፍትህ ጉዳዮች ማሻሻያ አማካሪ ምክር ቤት በኩል ተሻሽሎ በሕዝብ ተወካዮች ምክር ቤት የጸደቀው የበጎ አድራጎት ድርጅቶችና ማኅበራት አዋጅ አብዛኛው የተሻሻሉ አንቀጾች በዓለም አቀፍና በአገር በቀል የመብት ድርጅቶች ተደነቁ። የተለያዩ የመብት ድርጅቶችን በጥምረት የያዙ 5 የተለያዩ ተቋማት በጋራ ባወጡት መግለጫ መንግስት አዋጁን ለማሻሻል የወሰደውን እርምጃ አድንቀው አሳሳቢና መሻሻል ይገባቸዋል ያሏቸውን ዘርዝረዋል። ጽዮን ግርማ ከነዚህ ድርጅቶች ውስጥ ዋና ጽፈት ቤቱን በልጅም ብራዚልስ ያደረገው ስብስብ ለሰብአዊ መብቶች ኢትዮጵያ የሚመሩት አቶ ያሬድ ኃይለማርያም ስለ መግለጫው ጠይቀዋቸዋል።
አቶ ያሬድ ኃይለማርያም ዋና ጽፈት ቤቱ ቤልጅየም የሚገኘው የኢትዮጵያ የመብት ድርጅቶች ህብረት ሰብሳቢ ኖት። ዓለም አቀፍና አገር በቀል የሲቪል ድርጅቶች ሆናችሁ በጋራ መግለጫ አውጥታችኋል። መግለጫችሁ የሚመለከተው በቅርቡ የተሻሻለውን የሲቪክ ማህበራት አዋጅ በተመለከተ ነው። በመግለጫችሁ ላይ ሁለት ነገሮችን አስቀምጣችኋል ከፋፍላችሁ። ይሄ አዋጅ በመሻሻሉ መንግስት ለወሰደው እርምጃ ሊበረታታ ይገባል የሚል ያለበትና እንዲሁም ደግሞ መሻሻል ደግሞ አለባቸው ብላችሁ ያስቀመጣችኋቸው ጉዳዮች አሉ። ልክ እናንተም በመግለጫችሁ ላይ እንዳስቀመጣችሁት እኛም በሁለት ከፍለን እንየውና ሊበረታታ ይገባል ብላችሁ ተገቢ ነው ያላችኋቸውን ጉዳዮች እስቲ ያብራሩልን።
አመሰግናለሁ ሲሆን እንግዲህ የመጀመሪያው ቀደም ብሎ የነበረው አዋጅ ፋኝነቱ የዓለም አቀፍ ማህበረሰብ ነቀፌታ ሁሉ ሲገጥመው ነበር እና ከነዛ ውስጥ በጣም ወሳኝ የሆኑት አንቀጾች አንደኛው እነዚህ ማህበራት በተለይም ደግሞ በመብት ጉዳይ ላይ የሚሰሩ ድርጅቶች በጣም ከፍተኛ ችግር ውስጥ ነበሩ። ገንዘብ የማግኘት አቅማቸው በከፍተኛ ሁኔታ ተዳክሞ ስራ እስከማቆም ደርሰው ነበር እና የጠቅላላ ገበያቸውን 10% ብቻ ከውጪ እንዲያገኙ የሚገድበው ዋና አንቀጽ እንዲነሳ ተደርጓል። ሌሎች ደግሞ ለእነዚህን ተቋማት እንዲቆጣጠር ትልቅ ስልጣን ተሰጥቶት የነበረው የሲቪክ ማህበራት ኤጀንሲው የበጎ አድራጎት ማህበራት ተቆጣጣሪው ኤጀንሲ ወይም ማህበር በጣም ከፍተኛ የሆነ ስልጣን እነዚህን ድርጅቶች እንደፈለገ የመቆጣጠር ፍቃዳቸውን ሁሉ ባሰኘው ጊዜ የማገድ ያልተገደበ ስልጣን ነበረው። ያ ስልጣኑ እንዲስተካከል ተደርጓል። እንደዚሁ በጣም በውስጡ የነበሩ የሚንቀሳቀሱባቸው የስራ መስኮች ራሳቸው እንዲገደቡ ተደርጎ ነበር። ከዚህ ያህል ከ10% በላይ ከውጭ ድርጅት የምታገኙ ድርጅቶች በመብት ጉዳይ ላይ መስራት አትችሉም ተብሎ ብዙዎቹ የሚሰሩበትን የስራ መስክ ሁሉ እየቀየሩ ወደ ሌላ እንዲሄዱ ተገደው ነበር እና እነዚህ ሁሉ አፋኝና ገዳቢ የነበሩ አንቀጾች ሙሉ በሙሉ በሚባል ሁኔታ በአዲሱ ህግ ውስጥ ተቀይረው ፈቃጅና ሰፊ መብት የሚሰጥ ህግ ወጥቷል እና እሱን በጣም አድንቀናል፣ አመስግነናል። መንግስትም
ችላይ እነዚህ ዋና ጉዳዮች እንደነበሩ ከሚነሱት ጉዳዮች በጣም ቀዳሚና ዋና ጉዳዮች እንደነበሩ አስታውሳለሁ። ምክንያቱም በጣም ብዙ ድርጅቶች ተዘግተው ከስራ ውጭ ሆነው ነበረ። የሙያ ማህበራት ሳይቀር መቀጠል አቅቷቸው ስራቸውን ማስቀጠል አቅቷቸው በማስተማር ላይ የሚሰማሩ ድርጅቶች እንደዚሁ ማንቀሳቀስ አቅቷቸው እንደነበር አስታውሳለሁ። እና እነዚህ ዋና የሚባሉ ጉዳዮች ከተስተካከሉና ከተሻሻሉ መሻሻል አሉባቸው ብላችሁ የጠቀሳችኋቸው ሌሎች ጉዳዮች ምንድን ናቸው ታዲያ?
መሻሻል አለባቸው ብለን ያልናቸው አንዳንድ አንቀጾች አሉ። ለምሳሌ በዚሁ በወጣው አዋጅ ላይ ሰዎች የመደራጀት በተለይም ኢትዮጵያ ራሷ በፈረመችው እና በተስማማችበት የአፍሪካ ኮሚሽን የሰብአዊ መብት ቻርተርም ላይ ሁን ሌሎች ዓለም አቀፍ ድንጋጌዎች ላይ ሰዎች የመደራጀት መብት አላቸው፣ በእንደዚህ አይነት ስራዎች ላይ የመሳተፍ መብት አላቸው እና ሄደው የግዝ ዓለምም ሳይመዘገቡ ተቋቁመው ስራ ሲሰሩ የተገኙ ድርጅቶች እንደ ወንጀል እንደ ጣሱ ተደርጎ መብታቸውን ነው ኤክሰርሳይዝ ያደረጉት፣ ግን ወንጀል እንደ ጣሱ ተቆጥሮ በወንጀል የሚያስቀጣ ድንጋጌ አለ። ያ በብዙ ሀገሮች ላይ የተለመደም አይደለም፣ አግባብም አይደለም። ይሄ ምዝገባው ለአስተዳደራዊ ስራ እንዲያመች ተብሎ የተቀመጠ ነገር ነው እንጂ ሰዎች መብታቸውን መጠቀማቸው መብታቸውን በተግባር መዋላቸው የሚጥሱት እንደ ወንጀል አድራጎት መቆጠር የለበትም። ስለዚህ አንዱ አሳሳቢ ሆነውና ምናልባትም እንዲሻሻል በተደጋጋሚ በዓለም አቀፍ ድርጅቶችም ጭምር ጥያቄ ሲቀርብበት የነበረው እሱ ነው። ሁለተኛው በተመሳሳይ ሁኔታ የተቋቋመ አካል አለ፣ ኤጀንሲ የሚሉት እነዚሁን የበጎ አድራጎት ድርጅቶችን የሚቆጣጠር ወይም እነዚህ የሲቪክ ማህበራትን የዛ የተቆጣጣሪ አካል አወቃቀር ደግሞ በተመለከተ ያነሳ ነው ጥያቄ አለ። የሚዋቀረው አካል ከሲቪክ ማህበራትም በአንድ ጎኑ ጥሩ ነገር የሚሆነው ሙሉ በሙሉ በመንግስት ቁጥጥር ስር ይዋል አይደለም፣ ከመንግስትም ከሲቪክ ማህበራትም ገለልተኛ ከሆኑ አካላትም የሚዋቀር ነው። ነገር ግን እዛ ውስጥ መንግስት ያለው ድርሻ በጣም ከፍተኛ ስለሆነ ጫና የማሳደር አቅም ይኖረዋል። ስለዚህ ከመንግስት ይልቅ መንግስት የመቆጣጠር ስራውን በአነስተኛ ውክልና እዛ ተቋም ውስጥ ሊያከናውን ይችላል። ከመንግስት ይልቅ እነዚህ የሲቪክ ማህበራት እና ገለልተኛ የሆኑ አካላት ቁጥራቸው ከፍ ሊል ይገባል። ካለበለዚያ ዞሮ ዞሮ የመንግስት ጫና በስራቸው ላይ ሊያሳድር ይችላል የሚል ስጋት ነው። ሌላው ደግሞ ከበጀት አጠቃቀማቸው ጋር ተያይዞ ለአስተዳደራዊ ጉዳይ የሚጠቀሙት በጀት ከጠቅላላ በጀታቸው ከ20% እንዳይበልጥ ብሎ የሚደነግግ የሚገድብ የአንቀጽ አለው እና ያ አንቀጽ በጣም ከፍተኛ የሆነ የስራ ጫና ይፈጥርባቸዋል። ያ ጫናዎች ብዙም አስፈላጊ አልነበሩም። በተወሰነ ደረጃ ፈቃጅ የሆነ ከፈት ያለ የመስራት እድልን የሚፈቅድ ነገር መኖር ነበረበት የሚሉ በጣም ገዳቢ ናቸው በሚል ሳይሆን ቢሻሻሉ የበለጠ ህጉን ሙሉ ያደርገዋል፣ የበለጠ ህጉን የሚያሰራ ፈቃጅ ያደርገዋል ብለን ያሰብናቸውን ከዓለም አቀፍ እና ከአህጉር አቀፍ ህጎች ኢትዮጵያ ከፈረመቻቸው ከተስማማችባቸው የሰብአዊ መብት መነሻ ድንጋጌዎች በመነሳት እነዚህን አስተያየቶች ሰጥተናል። በዋናነት ግን ሙሉ ሂደቱ ህጉ የወጣበት ሂደት የተሰራውን ስራ ደግሞ አመስግነናል። ሊበረታታ የሚገባው ጥሩ ጅምር ነው በሚልም በደብዳቤያችን ላይ ለመንግስት መልእክታችን እናስተላልፋለን።
እንግዲህ ይሄ አዋጅ ሲሻሻል በጣም ብዙ የህግ ባለሙያዎች የተሳተፉበት እንደሆነ ይታወቃል። አንዳንዶቹ የህግ ባለሙያዎች ቀደም ሲል በጣም አበክረው የቀደመውን አዋጅ ሲተቹ የነበሩ አሉበት። ሁሉ የታወቁም የህግ ባለሙያዎች ተሳትፎበት ውይይት ተደርጎበት ለህዝብ ተወካዮችም ቀርቦ ውይይት ተደርጎበታል ይሄ አዋጅ እና አሁን ይሄንን እነዚህ መሻሻል አለባቸው የሚሉትን ጥያቄዎች ስታቀርቡ አዋጁ እንደገና ይሻሻል እያላችሁ ነው?
እንግዲህ አሁን በዚህ ኦልሬዲ አዋጁ ወጥቷል። ሊያሰራ የሚችል ነገሮች አሉት። ግን ከመነሻውም አሁን የተነሳ ጥያቄ አይደለም ይሄ። ገና በውይይት ላይ ከነበረበት ጊዜ ጀምሮ ይቀርቡ የነበሩ ጥያቄዎች ናቸው። ስለዚህ አሁን አዋጁም ሲወጣ መንግስት የወሰደውን እርምጃ አመስግነን፣ ነገር ግን እነዚህ ነገሮች አሁንም ስጋት ይዘናቸውን እንቀጥላለን የሚል ማሳሰቢያ ነው። ይሄ ህግ እንደገና አፈጻጸም ላይ ታይቶ የሚያመጣቸው ችግሮች ካሉ ወደፊት መንግስትም ራሱ እንግዲህ ሁኔታውን ፈትሾ ሊገመግማቸው እና ሊለውጠው ይችላል። የማይለወጥ ህግ አይደለም። ግን በአሰራር የበለጠ ደግሞ ችግሮቹ ጎልተው ሲታዩ ሀገር ውስጥ ያሉ ማህበራቶችም ጭምር ጥያቄውን ወደፊት ሊያነሱት ይችላሉ። ለእኛ ግን አሁንም እንደ ስጋት ነው የምናያቸው።
ለማን ነው ደብዳቤውን የላካችሁት?
ደብዳቤው ለጠቅላይ ሚኒስትር ቢሮውን ጨምሮ ጉዳዩ ለሚመለከታቸው የመንግስት አካላት እና ለዓለም አቀፍ ተቋማት የሰብአዊ መብት ድርጅቶች በጠቅላላ እንዲደርስ ተደርጓል። ለህዝብ ይፋ የተደረገም መግለጫ ነው። ይህንኑ ደብዳቤ ቀደም ብለንም ገና ህጉ ሳይወጣ ከጠቅላይ አቃቢ ህግ ቢሮ ወደ ጠቅላይ ሚኒስትር ቢሮም ሲሄድ ለጠቅላይ ሚኒስትር ጽህፈት ቤት ይህንኑ ይዘት ያለው ደብዳቤ ወደ 9 የሚደርሱ ዓለም አቀፍና አገር ውስጥ ያሉ ድርጅቶች ልከናል። ለጠቅላይ ሚኒስትሩ ጽህፈት ቤት በእጅ ጭምር አስረክበናል። የዛ ቀጣይ ጥያቄ ጥሪ ነው ይሄኛው።
የኢትዮጵያ የመብት ድርጅቶች ሰብሳቢ አቶ ያሬድ ኃይለማርያም ለሰጡን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ ሲሆን እድሉን ስለሰጣችሁ ይገል
የዕለቱን አብይ ርዕስ ነበር ያደመጥነው። ጽዮን እናመሰግናለን። በአፍሪካ ህብረቱ የመሪዎች ጉባኤ ጎን ለጎን የተገናኙት የኢትዮጵያ የግብፅና የሱዳን መሪዎች ትናንት በህዳሴው ግድብ ላይ ያተኮረ ውይይት አካሂደዋል። የሶስትዮሽ ውይይቱን የተከታተለው እስክንድር ፍሬው ነው፣ ቀጣዩን ልኮልናል።
የሶስትዮሽ ውይይት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ነው። የሶስትዮሽ ውይይት እንዲካሄድ አደረጉት። የግብፁን ፕሬዝዳንት አብዱል ፈታህ ኤልሲሲንና የሱዳኑን ኦማር ሐሰን አልበሽርን በጽፈት ቤታቸው በመጋበዝም ነው ጠቅላይ ሚኒስትር አብይ አህመድ የሶስትዮሽ ውይይት እንዲካሄድ ያደረጉት። የአፍሪካ ህብረት ጉባኤ ከመጀመሩ በፊት ማለዳ ላይ የተካሄደው ውይይት በታላቁ የኢትዮጵያ ህዳሴ ግድብ ላይ ማተኮሩን ተሳታፊ የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለጋዜጠኞች አብራርተዋል።
በአብዛኛው ውይይት የነበረው ግድብ ስራችን ጋር የተያያዘ እና ሶስቱ ሀገሮች ላይ ጉልህ ተጽዕኖ በእኛም በኩል ልማቱ ሳይጓተት በታችኞቹ ሀገሮችም ላይ ጉልህ ተጽዕኖ እንዳይፈጠር የተደረጉ ውይይቶችና ምክክሮች ናቸው። ከዚህ አኳያ በቀጣይ ተጀምሮ ያሉት የቴክኒካል ስራዎች በተለይ የሙሌቱን ሁኔታ የሚያየውን ጉዳይ ቴክኒካል ግሩፕ ሚኒስትሮች ደረጃ ተገናኝተው በቅርብ ጊዜ የተሰራውን ስራ በደንብ ኢቫሉዌት አድርገው የመጨረሻውን ሪፖርት ለመሪዎች እንዲያቀርቡ የሚል የመጨረሻ ሀሳቦችና ስምምነቱ የተደረሰው ነው የተጠናቀቀው።
በዚህ ውይይት የተደረሰበት ስምምነት ወይም የተንጸባረቀ ልዩነት ስለመኖሩ ሚኒስትሩ በግልጽ አላመለከቱም። ሂደቱን ወደፊት በማስኬድና ለማጠቃለያው አቅጣጫ በማስቀመጥ ላይ መተኮሩን ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የሁሉም ኢትዮጵያውያን ማንነት የሚያስተናግድ ኢትዮጵያን መገንባት ያስፈልጋል አሉ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ለንጮ ለታ። የሲዳማና የኦሮሞ ህዝቦች አንድነትና የትግል አጋርነት ያጠናክራል የተባለ የምክክር መድረክ የኦዴግ ታጋዮች በተገኙበት ያለፈው ቅዳሜና እሁድ በሐዋሳ ከተማ ተካሂዷል። የኦሮሞና ሲዳማ ህዝብ ተቀራርቦ በመስራት ለውጥ እንዲያንቀሳቅስ የበኩላችን ሚና እንዲወጡ የኦዴግ አመራሮች ተናግረዋል። ወጣቶች በስሜታዊነት መንግስት በማፍረስ ሳይሆን የተገኘውን እድል በመጠቀም ለውጡን ወደ ተሻለ ደረጃ ማድረስ አለባቸው ብለዋል። የሲዳማ አርነት ንቅናቄ ከኦሮሚያ ነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ የሚያራምድ ፓርቲዎችን እንደሚያካሄድ ገልጿል። የሐዋሳ ሪፖርተራችን ዮናታን ዘብዲዮስ ዝርዝር ዘገባ ልኳል።
የኦሮሞና የሲዳማ ህዝቦችን አንድነትና አጋርነት ያጠናክራል ብሎም የጋራ የትግል ታሪካቸውን ይዘክራል የተባለው የምክክር መድረክ ያለፈው ቅዳሜና እሁድ የካቲት 2ና 3 2011 ዓ.ም በሐዋሳ ከተማ ለሁለት ቀናት ተካሂዷል። በጉባኤው ላይ ከሲዳማ ታጋዮች ጋር ታግለዋል የተባሉ የኦዴግ መሪዎች አቶ ለንጮ ለታ፣ ዲማ ነጋውና ለንጮ ባት ተሳትፈዋል። የደቡብ ክልል ፕሬዝዳንት፣ የሲዳማ ዞን አመራሮች፣ የስራ ኃላፊዎች፣ ቄሮችና የጀቱ አባላት እንዲሁም የአገር ሽማግሌዎች ተገኝተውበታል። አቶ ለንጮ ለታ እንዳሉት የሁሉም ኢትዮጵያውያን ማንነት የሚታስተናግድ ኢትዮጵያን መገንባት ያስፈልጋል።
ኦሮሞነትን ደጅትተ ሲዳማነትን ደጅትተ ወደ ኢትዮጵያዊነት ካምፕ ልትገባ ትችላል የሚሉ እንኳ አሁን ወዲያ ተሳስተዋል አይቻል። ጠቅላይ ሚኒስትራችን ስንደመር እናምራለን ማለታቸውም ይሄው ይመስለኛል። እኔ
በመደጋገፍና በፍቅር ላይ ተመሰረተ በተለያየ ህብረ ቀለማት የተሸለመ አዲስ ኢትዮጵያ በአገሪቱ የተገነባ መሆኑን ተናግሯል። ኢትዮጵያ በታሪክ ውስጥ ታይቶ በማይታወቅ የለውጥ ጎዳና ውስጥ እንደሆነም ተናግሯል። ኢትዮጵያውያን ተቀራርበው በመስራት እሳቸው ታይቶ ላሉት ለውጥ መደገፍ እንደሚያስፈልግ ተናግሯል። የትግል ችቦ ለአዲሱ ትውልድ በመተላለፉ ደስተኛ መሆናቸውን ተናግረው ወጣቶች በዲሞክራሲ ግንባታ ውስጥ የሚጠበቅባቸውን ትልቁን አስተዋጽኦ እንዲያበረክቱም ጠይቀዋል።
በእናንተ ላይ ወደቀው ኃላፊነት በጣም ከባድ መሆኑን ተረድታችሁ ተባብራችሁ እጅ ለእጅ ተያይዛችሁ ይህንን የለውጥ ሁኔታ እንድታዘልቁ ይማጸናለሁ።
የብሔር ማንነቶችን ለማጥፋት በመንግስታት ብዙ ሙከራ ተደርጎ ላሉት ምክትል ሊቀመንበር ዲማ ነጋው በበኩላቸው የሲዳማና በደቡብ ክልል የሚገኙ ብሔረሰቦችና ህዝቦች ማንነታቸውን ለማስከበር ከፍተኛ መስዋዕትነት ከፍለው ነው ያሉትም አሁን ተፈጥሯል የሚሉትን እድል በመጠቀም ወጣቱ ወደ ተሻለ ደረጃ ለማድረስ ከፍተኛ ኃላፊነት እንዳለበትም ተናግሯል። ህዝቦች የራሳቸውን እድል በራሳቸው ጊዜ እንዲወስኑ መታገላቸውንና የሲዳማ ህዝብ ጥያቄም ህገ መንግስታዊና ፍትሃዊ በመሆኑ መመለስ አለበትም ብሏል። የኦሮሞና የሲዳማ ህዝብ እንዲሁም ወጣቶች ተቀራርበው በመስራት ለውጡ እንዳይቀለበስ የበኩላቸውን ሚና እንዲወጡ አቶ ለንጮ ባት ተናግሯል። ወጣቶችም በስሜታዊነት ተገፋፍተው መንግስት በማፈርስ ሳይሆን የተገኘውን እድል በመጠቀም ለውጥን ወደ ተሻለ ደረጃ ማድረስ አለባቸው ብሏል።
የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣን፣ አልቲሜትሊ ከጭቆና ከኋላ ቀርነት የሚያዋጣን እና ቄሮና እጀቶ ይሄንን አውቀው መንግስት ከመንገድ ሲወጣ ግፊት አርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን እቺ ምክር ትንሽ ወርወር ለማድረግ ፈለኩ። አመሰግናለሁ።
ከሲዳማ ታጋዮች ጋር ረጅም የትግል ታሪክ እንዳላቸው ላብነትም ከሲአን መስራች ከነ ወልደ ማለዱ ባሌ ጋር በአብሩነት መታገላቸውን ገልጿል። ዳሌ ወረዳ ይርጋለም ከተማ ድረስም በመሄድ በመካኔ መቃብራቸው ላይ የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዱካሌላ ምሶ እንደተናገሩት የኦሮሞና የሲዳማ ህዝቦች ረጅም የትግል ታሪክ አላቸው። ሲአን ከኦሮሞ ነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ ከመ ረምዱና ሪዮታ ለማቸው ከሚገናኙ ፓርቲዎች ጋር እንደሚዋሃድም ገልጿል።
የሲአን መስራቾች ያነሱት ሐሳብም ይሄ ራስን በራስ ማስተዳደር ነው። ሲዳማ ህዝብ እየጠየቀ ያለውና የመጨረሻ ጫፍ ላይ ደርሶ ሪፈረንደም እየተጠበቀ ያለው ጉዳይ ከዛሬ 41 ዓመት በፊት እየተጠየቀውና ለወደፊትም ቢሆን አሁን እነዚህ ከሌላ ከኦሮሞ ከመጡት ወንድሞቻችን ጋር የሚኖረን የጋራ ትግል ያው ራስን በራስ የማስተዳደርና የብሔር ብሔረሰቦችን መብት እንደተጠበቀ በትክክለኛ ፌደራል ስርዓት የጋራችን የምትሆን ሀገር መገንባት ትግል ነው። ቀጣዩ ትግላችን
የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው እንዳሉት የምክክር ጉባኤው ዓላማ በኦሮሞና በሲዳማ ህዝቦች መካከል ያለውን ጠንካራ የህዝብ ለህዝብ ትስስር ይበልጥ ማጎልበት ነው ብሏል። ነጻነት፣ ፍትህና እኩልነት እንዲረጋገጥ የሲዳማና የኦሮሚያ አባቶች ዋጋ ከፍለውበታል ያሉት አቶ ሚሊዮን ታጋይ አባቶቻችን ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብሏል። በመርህ ላይ የተመሰረተ ዲሞክራሲ ለመገንባት መድረኩ ፋይዳው የጎላ ነው ያሉትም
ሲዳማ ህዝብ ለዘመናት ባለፉት 40 ዓመታት በባህሉ ላይ በቋንቋ ላይ በማንነቱ ላይ ሲደርስ የነበረውን ጫና ለመቋቋም በጋራም በተናጠልም ሲደረጉ የነበሩ ትግሎች ውስጥ ያለፈ ህዝብ ነው። የዜጎች መብት፣ የህዝቦች መብት በግለሰቦች እና በቡድኖች ፍላጎት ላይ የተመሰረተ ሳይሆን በእውነተኛ ዴሞክራሲና በዴሞክራሲያዊ ህገ መንግስት ላይ የተመሰረተ እንዲሆን መሪዎች ሲከፋቸውና መሪዎች ደስ ሲላቸው የዜጎች መብት፣ የህዝቦች መብት የምረጋገጥበት ሳይሆን በተቋማት ላይ የተመሰረተ በህገ መንግስት ላይ የተመሰረተ የህዝቦች መብት ስለሚረጋገጥበት ሁኔታ እና በዚህ ላይ የተመሰረተ የሀገሪቷ ዘላቂ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደር ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው። አሁን ላይ በምንገኝበት ታሪካዊ ምዕራፍ ላይ ደግሞ ሲዳማ በዚህ ሀገር ላይ እንደ በአስተዋጽኦ ልክ እውቅና አግኝቶ ተገቢውን ፍትሐዊ የሆነ ተጠቃሚነቱ ተረጋግጦ እንዲኖር የሚፈልግ ህዝብ ነው።
በምክክር መድረኩ የኦሮሞና የሲዳማ አንድነትና የትግል ታሪክ የሚያሳዩ ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዶቹ በዞኑ ወደሚገኘው ወንሾና መልጋ ወረዳዎች ድረስ በመሄድ ባህላዊና ታሪካዊ እንዲሁም የእምነት ስፍራዎችን ጎብኝቷል። የሲዳማ ህዝብ በቄጠላ ስርዓት ዳኤ ቡሹ እንኳን ወደ ወንድማቸው ቤት በሰላም መጣችሁ ሲሉ ተቀብለው አስተናግዷቸዋል። በዚሁ የቄጠላ ስርዓትም የሲዳማን ህዝብ ትግል እንዲደግፉ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የምሽቱን የመጨረሻ የመጽሔት ርዕስ ነው ከዮናታን የሰማነው። ዮናታን እናመሰግናለን። በኢትዮጵያና አካባቢዋ ከምሽቱ 3:28 ላይ ነን አሁን የምንገኘው። ወደ ሁለተኛው አጋማሽ የሚያሸጋግረን የምሽቱ ዋና ዋና ዜና ነው። አዳነች ፍሳዬ ታሰማናለች።
የድሬዳዋ አስተዳደር ፖሊስ በድሬዳዋ ተነስቶ በነበረው ተቃውሞ በቁጥጥር ስር አውሏቸው ከነበሩት 308 ተጠርጣሪዎች መካከል ዛሬ አመሻሽ ላይ 44ቱን እንደለቀቀ አስታወቀ። ፖሊስ ባለፈው ሳምንት በሶስት ዙር ከለቀቃቸው 218 ተጠርጣሪዎች ጋር በአጠቃላይ 262 ተጠርጣሪዎች ክሳቸው ተቋርጦ ከእስር ተለቀዋል። በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የተፈጠረውን አለመግባባት ለመሸምገል የተቋቋመው የአባገዳዎችና አገር ሽማግሌዎች የእርቅ ኮሚቴ ከሁለቱም ወገን ጋር የነበረውን ውይይት በማጠናቀቁ የፊታችን ሮብ ጀምሮ የኦሮሞ ነጻነት ግንባር ሰራዊት ካምፕ የመግባት ሂደት እንደሚፈጽም አስታወቀ። በዩናይትድ ስቴትስ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ስለ አፍሪካ፣ ስለ ዓለም አቀፍ ጤና፣ ስለ ሰብአዊ መብትና ዓለም አቀፍ ድርጅት የሚመለከተው ክፍል አዲስ ሊቀመንበር አፍሪካውያን የሚሰደዱበትና ከመኖሪያቸው የሚፈናቀሉበት ምክንያት ምን እንደሆነ ለመረዳት ትኩረት ሊሰጠው ይገባል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢሚግሬሽን ፖሊሲን አስመልክቶ የሚካሄደው ንግግር ባለበት መቆም ተጠያቂዎቹ ዲሞክራቶች ናቸው ሲሉ ዛሬ ናቅፈዋል። የትራምፕ አስተዳደር የምክር ቤት አባላት ሌላ ከፊል የመንግስት መስሪያ ቤቶች መዘጋትን ለማስወገድ እየጣሩ ናቸው።
አዳነችን ለዜናው እናመሰግናለን። 3 ሰዓት ተኩል ሆኗል። አሁን ደግሞ የምሽቱን ዋና ዋና ዜና ነበር የሰማነው። ወደ መዝናኛ እንለፍ። ትንሽ ዜና እንድትሉ እንፈልጋለን። ነፍሱን ይማር መስፍን አበበ ነው የሚያዝናናን። ልቡን ለበላችው ቆንጆ እንደገና ልቤን እንጂ እያለ ነው እና ዜማውን ነው ጀመር ሲያደርግ ያወቅኩት። እስቲ በኋላ እናንተ ታደምጡታላችሁ። መልካም ምሽት። ምናልባት የቀረኝ የሚሉላት ሰው ታዩ መስፍን አበበ ነበር። ቆይ ስለ መስፍን ትጠይቂያለሽ? ታውቂዋለሽ ይሄን ድምፃዊ?
አዎ አውቀዋለሁ።
ኧረ ጥሩ ነው። እኔ መስፍን አበበን ነፍሱን ይማር ሞቷል ትዝ የሚለኝ እሱ ሲዘፍን የአስተማሪነት ዘመኔ ነው። መምህር ስትሆኝ በቃ ከክላስ በኋላ ሙዚቃ የምንሰማው የምንዝናና በእነዚህ አይነት ነበር እና መስፍን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሁለተኛው አጋማሽ የሰኞ ቀዳሚ ቅንብር ስፖርት ነው።
እንደምን አመሻችሁልናል የተከበራችሁ አድማጮች። በሀገር ውስጥና በውጭ በተካሄዱ የሩጫ ስፖርት ውድድሮች ኢትዮጵያውያን በቢሲክሌት የኤርትራ ጋላቢዎች ድል የተጎናጸፉባቸው ዜናዎች አሉ። ፊፋ የማዕከላዊና ምስራቅ አፍሪካ ቢሮ በአዲስ አበባ መክፈቱን የተመለከተ ሪፖርትም ይዘናል። አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። የሐዋሳን ሐይቅ እንጠብቅ የታላቁ ሩጫ በኢትዮጵያ ውድድሮች መሪ ቃል ነበር። በተዘጋጀ የግማሽ ማራቶን ሩጫ ውድድር በርካታ አትሌቶች ተሳትፈዋል። ግርማቸው ከበደ ዝርዝሩ አለው።
ሀገር ያቀናል፣ የእርስ በርስ ጦርነትን ያስቀራል፣ የዲፕሎማሲ ግንኙነት ያቆሙ ሀገራትን ወደ መነጋገር ያመጣል፣ ታላላቅ መልእክቶችን በቀላሉ ለማስተላለፍ ይረዳል ይላሉ የስፖርትና ልማት ባለሙያዎች። ታላቁ ሩጫ በኢትዮጵያ ያዘጋጀውና ለስምንተኛ ጊዜ የተደረገው የታል ሐዋሳ ግማሽ ማራቶንም ከሩጫ ያለፈ መልእክትን አንግቦ ተካሂዷል። 4000 ሰዎች የተሳተፉበት ውድድር ዋና መልእክቱ የሐዋሳ ሐይቅን እንጠብቅ የሚል ነው። ከግማሽ ማራቶኑ በተጨማሪ የ7 ኪሎ ሜትርና የህፃናት ውድድሮችን ባካተተው የታል ሐዋሳ ግማሽ ማራቶን የሐዋሳ ሐይቅን መጠበቅ ስለሚቻልባቸው መንገዶች መልእክት ሲተላለፍበት ውሏል። በውድድሩ አዜማም በዓለም አቀፉ የውሃ ጥበቃ ፕሮግራም አይዋስ አስተባባሪነት የሐዋሳ ሐይቅን የማጽዳት ዘመቻ ተካሂዷል። የሐዋሳ ከተማ ምክትል ከንቲባ አቶ ስኳሪ ሹዳ በተለይ ለአሜሪካ ድምጽ በሰጡት አስተያየት ከውድድሩ ጎን ለጎን ሐይቁን ለመጠበቅ ስለሚሰሩ ስራዎች ተናግረዋል።
በጣም አስቸጋሪው የውሃ መጠቀሚያ ላስቲኮችን በየቦታ መጣል ነው። እሱ ላይ ብረሰውን በመሙላት ያነቃነቀ ስራ ሊሰራ ይገባል። ለዚህም በየጊዜው የከተማው ነዋሪ በተደራጀ መልኩ እየወጣ እያጸዳ ይገኛል። በአካባቢ ላይ የሚጠቀሙ ወጣቶችና አሳ ማህበራትም እንደዚሁ ውሃውን እንድንከባከቡት የተሰራ ያለው ስራ አለ። እዛ ደግሞ የተካሄደው የሐዋሳን እንንከባከብ የማራቶን ሩጫ ያው ህዝቡን ይበልጥ ለማነቃነቅ፣ ወጣቱን ለማነቃነቅ፣ በዘርፉ ለሚሰሩ ባለድርሻ አካላትን ለማነቃነቅ ትልቅ እድል ፈጠረ ነው ብሎ መውሰድ ይቻላል።
የታላቁ ሩጫ በኢትዮጵያ መስራች ሻለቃ ኃይለ ገብረስላሴም ሐይቁን መጠበቅ የሐዋሳ ከተማ ህልውና ጉዳይ እንደሆነ አብራርቷል።
የሐዋሳ የሐይቅ ጥበቃ ሁኔታ የከሌ ከሌ የሚባል አይደለም። ሐዋሳ ያለዚህ ሐይቅ ያለዚች ውሃ ሐዋሳ ትሆናለች ብላችሁ አጠብቁ። ምክንያቱም ለሐዋሳ ሐዋሳ የሚያደርጋት ይህ ሐይቅ ነው። ከጻን እስከ ትልልቅ ድረስ ያለው ቴከር ሊያደርገው ይገባል። በከተማ ውስጥ ያሉ ብዙ ቆሻሻዎች ወደ ውሃ ውስጥ የሚገቡትን ልክ እንደ በፊቱ ሁሉ የሐዋሳ ህዝብ ክትትል እያደረገ ሊያስወግደው ይገባል።
የታል ሐዋሳ ግማሽ ማራቶን ተሳታፊዎችም የውድድሩ መልእክት እነርሱም የሚፈልጉት እንደነበረ ነው የተናገሩት።
በጣም ደስ ይያለኝ ነው ሮጥኩት እና ሩጫውን ወደዋለሁ። በዛ ላይ መልእክቱም በጣም ደስ ይልና ያስፈልግ ስለነበረ ኃላፊነቴን በአግባቡ ነው የተወጣሁት። በጣም ደስ ይያለኝ ነው ሮጥኩት። ሐዋሳ ነቅ በቃ ተረባርበን እንዴትም ብለን እናጸዳታለን ማለት።
በአትሌቶች መካከል በተካሄደው የግማሽ ማራቶን ውድድር በወንዶች ሙሳ ባቦ፣ ደግነህ ረጋሳና ጌታቸው ኬኔ ከአንደኛ እስከ ሶስተኛ ወጥተዋል። እጅግ ከፍተኛ ፉክክር በታየበት የሴቶች ውድድር ብዙነሽ ለማ 1 ሰዓት ከ17 ደቂቃ ከ04 ሰከንድ በመጨረስ አንደኛ ስትሆን ሮማን መንግስቱ በሁለት ሰከንዶች ተቀድማ ሁለተኛ ሆናለች። አያንቱ ኩመላ ከሌላ ሁለት ሰከንዶች በኋላ በመግባት ሶስተኛ ወጥታለች።
አመሰግናለሁ ግርማቸው። ግማሽ ማራቶን ትላንት በባርሴሎና ስፔንም ተካሂዷል። የሴቶቹን ሮዛ ደረጀና ዲባባ ኩማ ተከታትለው በመግባት አሸንፈዋል። በወንዶቹም አንደኛ የወጣውን የኬንያ አትሌት ኤሪክ ኪፕታኑዊን ተከትለው በሁለተኛና ሦስተኝነት ያጠናቀቁት ኢትዮጵያውያኑ አበበ ደገፋና በተስፋ ጌታሁን ናቸው። አጠር አድርጌ ለማየት በሴቶቹ አዲስ የዓለም ክብረ ወሰን ተጠብቆ ነበር። ከታዳጊዋ ኢትዮጵያዊት ከሮዛ ደረጀ ለጥቂት ብትስትም ያስመዘገበችው ሰዓት 1:06:01 ግን ድንቅ ነው። ከቀድሞ የራሷ ፈጣን ጊዜ ላይ ሙሉ አንድ ደቂቃ ቆርጣለታለች። ሮዛ ቀደም ሲል አርብ ሰንበሬ ተፈሪ ራስ አልኬሜ ላይ ካስመዘገበችው አዲስ ሬኮርድ 16 ሴኮንድ ብቻ ነው ወደ ኋላ የቀረችው። በ1:06:45 በሁለተኝነት ያጠናቀቀችው ዲባባ ኩማም እንዲሁ እዚሁ ስፍራ ላይ ከሁለት ዓመታት በፊት ካስመዘገበችው የራሷ ፈጣን ሰዓት 2 ደቂቃ ግድም አንስታለታለች። ሳሊ ቺፒየጎ ከኬንያ ሦስተኛ። በወንዶቹ አሯሯጮች ስላልተመደቡ ውድድሩ ለማሸነፍ እንጂ አዲስ የዓለም ክብረ ወሰን ለማጻፍ የታለም አልነበረም። 20ኛው ኪሎ ሜትር ገደማ ላይ ነበር አበበ ደገፋና በተስፋ ጌታሁን ፍጥነታቸውን ጨምረው የታዩት። እስከ መጨረሻው በዚያው ለመግፋት ቢሞክሩም ኬንያዊው ኤሪክ ኪፕታኑዊ ሊለቃቸው አልፈቀደም። ከለመደው የናይሮቢ ከፍታ 1500 ሜትር አቀበት ላይ ሲደርሱ ግን ኬፕታውን ፍጥነቱን ጨምሮ አመለጣቸው። በ1:01:44 በአንደኝነት አጠናቀቀ። የመጨረሻውን ኪሎ ሜትር የሮጠው በ2:30 ነው። አበበ ደገፋን በ1 ሴኮንድ፣ በተስፋ ጌታሁንን በ2 ሴኮንዶች ቀድሞ ጨርሷል። ባሳለፍነው ቅዳሜ እዚህ ዩናይትድ ስቴትስ ኒውዮርክ ከተማ በተካሄደ የአዳራሽ ውስጥ የአንድ ማይል ውድድርም ዮሚፍ ቀጀልቻ ከኢትዮጵያ አዲስ የዓለም ክብረ ወሰን ለማጻፍ የቀረው በጣም እጅግ በጣም አነስተኛ ጊዜ ነው፣ 0.01 ሴኮንድ ብቻ። ከውድድሩ በፊትም ዮሚፍ ቀጀልቻ እስካሁን በመሮኳዩ ሂካም ኤል ጉሩዥ ተይዞ የቆየውን 3:48.45 ሴኮንድ እንደሚያሻሽል ደጋግሞ ቃል ገብቶ እንደነበር ተዘግቧል። በ3000 ሜትር ሁለቴ የዓለም ሻምፒዮኑ ዮሚፍ ቀጀልቻ በ1000 ሜትርና በ1 ማይል ፈጣን ጊዜ በማስመዝገብ ቀዳሚነቱን ይዟል። በዓለም ደረጃውን ወደ ሁለተኛ ስፍራ ላይ አምጥቷል። አትሌቲክሱ ይሆኑ ወደ ግርማቸው ለመልሳችሁ። ፊፋ ዓለም አቀፉ የእግር ኳስ ፌዴሬሽን የማዕከላዊና ምስራቅ አፍሪካ ቢሮውን አዲስ አበባ ላይ ከፍቷል። ይህን የተመለከተ አጭር ዘገባ አሰናድቷል።
በ32ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በመገኘት ንግግር ያደረጉት የዓለም አቀፍ እግር ኳስ ማህበራት ፌዴሬሽን ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ አፍሪካን ከእግር ኳስ በላይ አንድ የሚያደርጋት የለም ብለዋል። ዛሬ ጠዋት በአፍሪካ 3ኛ የሆነውን የፊፋ የመካከለኛውና ምስራቅ አፍሪካ ቢሮውን ከባህልና ቱሪዝም ሚኒስትሯ ሂሩት ካሳ ጋር መርቀው ከከፈቱ በኋላ ፕሬዝዳንቱ እንደተናገሩት ከአፍሪካ ህብረትና ከአፍሪካ እግር ኳስ ኮንፌዴሬሽን ጋር በሶስት ዋና ዋና ጉዳዮች አብረው ለመስራት የመግባቢያ ሰነድ መፈራረማቸውን አስታውቀዋል። እንደ ፕሬዝዳንት ኢንፋንቲኖ ከሆነ የመጀመሪያው ከአፍሪካ ሀገራት መንግስታት ጋር የሚሰሩበት ጉዳይ የመልካም አስተዳደርን ማስፈንና በእግር ኳስ ውስጥ ያለውን ሙስና መዋጋት።
We all know it, it's a problem in Africa, it's a problem in also other countries in Europe, in other parts of the world, in Asia. But we need to face it and we need to tackle it and we need to fight it and we need to fight it together.
ሁለተኛው የአፍሪካ ህብረትና ፊፋ በጋራ የሚሰሩበት ጉዳይ የስታዲየሞችን ደህንነት መጠበቅ ነው። በዚህ ዘመን የእግር ኳስ አፍቃሪዎች ጨዋታ ለማየት ሲገቡ ስታዲየሞች ውስጥ መሞት የለባቸውም። የስታዲየሞችን መሰረተ ልማት ማሻሻል፣ አሮጌዎቹን ማደስና አዳዲስ መገንባት በጋራ የምንሰራው ስራ ይሆናል።
ፕሬዝዳንት ኢንፋንቲኖ የምርጫ ተፎካካሪ ባለመቅረቡ ምክንያት ለቀጣዮቹ 4 ዓመታት ፊፋን መምራት እንደሚቀጥሉ ይታወሳል።
በመጨረሻም ቢሲክሌት ካሜሩን በተካሄደው ቱር ደሌ ስፖር 2019 የኤርትራ ቡድን በአጠቃላይ ድምር ከፍተኛውን ነጥብ በማግኘት ሻምፒዮን ሆኗል። ውድድሮቹ ከዓለም አቀፉ የቢሲክሌት ማህበርና ከካሜሩን የቢሲክሌት ፌዴሬሽን ጋር በመተባበር ያዘጋጀው ቪቬንዲ ስፖርትስ ነው። ኤርትራዊው ጋላቢ ያዕቆብ ደበሳይ አሸናፊ መሆኑን አዘጋጆቹ በድረገጻቸው አስታውቀዋል። የአራት ክፍለ አህጉር በርካታ ጋላቢዎች በተካፈሉበት በዚህ ውድድር ከአፍሪካ አልጄሪያ፣ ቤኒን፣ ቡርኪና ፋሶ፣ ካሜሩን፣ አይቮሪ ኮስት፣ ኤርትራ፣ ኬንያ፣ ሞሪሸስ፣ ሞሮኮ፣ ናይጄሪያ፣ ሩዋንዳ፣ ቱኒዚያና ግብፅ ተሳትፈዋል። በአምስት ደረጃ ተከፍሎ በተካሄደው በዚህ የካሜሩን ቢሲክሌት ውድድር በአጠቃላይ ለድል ለበቃው የኤርትራ ቢሲክሌት ቡድን ደስታችን ገልጻለን። ካለን ጊዜ አንጻር በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሳምንታዊውን ስፖርት ነው የሰማነው። ሰለሞንና ባልደረባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ አፍሪካ ነክ ርዕሶች ነው። ከዛ በፊት ግን አሁን የደረሰን አዲስ ዜና አለ፣ ባጭሩ ላንብህ። የኤርትራ ሉዓላዊነት ይከበር፣ በኢትዮጵያና በኤርትራ መካከል የሚደረጉ ስምምነቶች ለሕዝብ ግልጽ ይሆኑ የሚሉ ኤርትራውያን ዛሬ ዋሽንግተን ዲሲ ውስጥ በሚገኘው የኤርትራ ኤምባሲና በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በራፍ ተቃውሞ አሰምተዋል። ሰልፈኞቹ የኢትዮ ኤርትራ ድንበር እንዲካለልና በኤርትራ ሕገ መንግስታዊ ስርዓትም እንዲመሰረት ጠይቀዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች። ዚምባብዌ ውስጥ የመንግሥት ይዞታ የሆነው ሚዲያ በገዢው ፓርቲ ቁጥጥር ስር በመሆኑ የሰብአዊ መብት ተሟጋቾችና ተቃዋሚ ቡድኖች የማኅበራዊ ሚዲያን በመጠቀም ነው ከሰፊው ሕዝብ ጋር የሚገናኙት። በቅርቡ መንግሥትን የሚቃወም ሰልፍ በተካሄደበት ወቅት እንኳ ሕዝቡ መረጃውን ያገኘው በማኅበራዊ ሚዲያ በኩል ነው። መንግስት ታዲያ እንዲህ አይነቱን መድረክ ለመዝጋት የሚረዳ ሕግ የማውጣት እቅድ እንዳለው ዘጋቢያችን ኮሎምበስ ማፉንጋ ከሐራሬ በላከው ዘገባ ጠቅሷል። ይህንን አዳነች ፍሳዬ ለዛሬ አፍሪካ ነክ ርዕሶች ታቀርበዋለች።
አምና በኢኮኖሚክስ ዲግሪ የተመረቀው የ23 ዓመት ዕድሜ ትሬጀር ባሶቦ ስራ ለማግኘት ባለመቻሉ አብዛኛውን ጊዜውን የሚያጠፋው ሐሳቡን በማኅበራዊ ሚዲያ በመግለጽ ነው። የፕሬዝደንት ኢመርሰን ምናንጋጉዋ መንግስት አስተዳደር እንዳላረካው የሚገልጸው በማኅበራዊ ሚዲያ በኩል ነው። ፓሶቦ ለሕይወቱ በመስጋት ማኅበራዊ ሚዲያን የሚጠቀመው በድብቅ ነው። ባለፈው ወር ጸረ መንግሥት ሰልፍ በተካሄደበት ወቅት ከማኅበራዊ ሚዲያ ተጠቃሚዎች አንዱ ፓሶቦ ነበር። ፓሶቦ አያይዞም በተቃውሞው ሰልፍ ወቅት መንግስት ማህበራዊ ሚዲያን መዝጋቱ እንዳስመረረው ገልጿል።
በእናት ሀገሬ ላይ የተፈጸመ ከፍተኛው የጭቆና ደረጃ ሆኖ ነው የተሰማኝ። በዚምባብዌ ዲሞክራሲ የሞተበት ዕለት ነበር። አስቡ እንግዲህ እንደ አውሮፓን አቆጣጠር በ2013 ዓመተ ምህረት ከአምስት ዓመታት በፊት ማለት ነው የሀገሪቱ ህገ መንግስት እንዲጸድቅ ድምፅ ሰጥተናል። 94.5 የሚሆን ህዝብ ህገ መንግስቱን በመደገፍ መርጧል። የመናገር ነጻነት ስለሚፈቅድ ነበር ህዝቡ የደገፈው። ያኔ ትዊተርንና የማኅበራዊ ሚዲያውን የሚጠቀሙት ዲያስፖራዎች ብቻ ነበሩ።
በዚምባብዌ የማስታወቂያ ሚኒስቴር ባለሥልጣን የሆኑት ኤነርጂ ሙቶዲ መንግሥት በተቃውሞው ወቅት ማኅበራዊ ሚዲያን መዝጋቱ ትክክል ነበር ይላሉ። ለወደፊቱም ቢሆን እንደዛ አይነት ሁኔታዎች ከተከሰቱ መንግሥት ተመሳሳይ እርምጃ ይወስዳል ሲሉም ሙቶዲ አስገንዝበዋል።
ማኅበራዊ ሚዲያ ሕዝብን ለመዝረፍ፣ ሰዎችን ለመግደልና ነዋሪዎችን ለማሸበር ራሳቸውን የሚያደራጁ ወንጀለኞች መጠቀሚያ ሆኗል። ይህም ማኅበራዊ ሚዲያው ለበጎ ተግባር እንደማይውል ያሳያል። መንግሥት ማኅበራዊ ሚዲያን የሚዘጋውም ለዚህ ነው። ኢንተርኔትን መዝጋት የተደራጀ ወንጀልን ማቆም ይሆናል። ተደራጅቶ በመሰባሰብ የሚካሄድ ሰልፍን፣ የንብረት ውድመትን፣ የሰዎችን መብት ከቁም ነገር አለመቁጠርን ማቆም ይሆናል። ዚምባብዌ ላይ ብቻ ሳይሆን በመላ አፍሪካም ቢሆን ማኅበራዊ ሚዲያ አግባብ የጎደለው ተግባር መጠቀሚያ ሆኗል። አሁንም ማኅበራዊ ሚዲያ ማለት ምን እንደሆነ የማይረዱ ሰዎች አሉ።
የፕሬዝደንት ምናንጋጓ መንግሥት የተሳሳቱ ወሬዎችን ለማስፋፋት ማኅበራዊ ሚዲያን መጠቀም ወንጀል የሚያደርግ ሕግ እንደሚያወጣ ሙቶዲ ተናግረዋል። ሩጆይስ ንጉዌንጋ የተባሉ በሶሻል ሚዲያ የሚጽፉ ጦማዎችን
መደበቅና በሚፈልገው መልክ መጠቀም ስለለመደ ማኅበራዊ ሚዲያ የሚያሰጋው ይመስለዋል። አላግባብ የመጠቀሙ ትርክት የሚመጣው ለመደበቅ የሚፈልጉት ነገር ሲኖር ነው። ማኅበራዊ ሚዲያ እንደ ቢላዋ ነው። እንደ ማንኛውም መሳሪያ በምን ላይ ሊያውለው እንደሚፈልግ የሚወስነው የያዘው ሰው ነው። ማኅበራዊ ሚዲያ ሐሳባችንን የምንገልጽበት መድረክ ነው። መንግሥት መሳሪያ ይዞ እየዞረ በሶሻል ሚዲያ ላይ መጠቀም ያለባችሁ ይህ ነው ለማለት አይችልም።
የፕሬዚደንት ምናንጋጓ አስተዳደር ማኅበራዊ ሚዲያን ለማፈን የሳይበር ወንጀል ሕግ እያዘጋጀ ባለበት በአሁኑ ወቅት ክርክሩ ወደ ፍርድ ቤት ሊያመራ ይችላል። ዚምባብዌ ላይ ተቃውሞ በነበረበት ወቅት መንግሥት የማኅበራዊ ሚዲያ በመዝጋቱ አንዳንድ ዜጎች ክስ መስርተውበታል። ትሬዥር ፓሶቦ መንግሥት ማኅበራዊ ሚዲያን ለማፈን ማቀዱ አላስገረመኝም፣ ሆኖም አልደግፈውም ይላል።
ዲሞክራሲ ሰዎች ሐሳባቸውን እንዲገልጹ ያስችላል። በዚምባብዌ ሕገ መንግሥት በሰፈረው መሠረት ሰዎች የሕሊና ነጻነት ሊኖራቸው ይገባል። ለሰዎች የመናገርና የመደመጥ መብት ብቸኛው የዲሞክራሲ ምሰሶ ነው። ዚምባብዌ ውስጥ መንግሥት ጥሩ የመረጃ ዝውውር ምንጭ ሆኖ አያውቅም።
መንግሥት በበኩሉ ለመደንገግ የታቀደው ሕግ የመረጃ ዝውውርን ለማሰናከል ሳይሆን ዜጎቹ ማኅበራዊ ሚዲያን ካለ አግባብ መጠቀም እንዲያቆሙ ነው ይላል። አድማጮች፣ ዚምባብዌ ውስጥ ማኅበራዊ ሚዲያን ለማገድ ሕግ እየወጣ ስለመሆኑ የሚገልጸው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አፍሪካ ነክ ርዕሶች አመሰግናለሁ አዳነች። አሁን ጤና በሰሎሞን አባተ።
ከ800,000 በላይ ሴቶችና ሕፃናት ደቡብ ሱዳን ውስጥ የዓለም አቀፉን የሕፃናት አጣዳፊ እርዳታ ድርጅት ዩኒሴፍን ድጋፍ ይጠብቃሉ። የመንግስታቱ ድርጅት የሕፃናት ፈንድ ላሰበው እርዳታ 180 ሚሊዮን ዶላር ከለጋሾች እንዲሰጠው ጠይቋል። ከተጠየቀው ገንዘብ የሚበዛው የምግብ አቅርቦት ለመሸመት ለመላክና ለማሰራጨት የሚውል ቢሆንም ወደ 45 ሚሊዮን ዶላሩ የሚወጣው ውሃ ለማድረስ፣ ለአካባቢና ቤቶች ጽዳትና ለሰዎችም ንጽህና መጠበቂያ እንደሚሆን በደቡብ ሱዳን የዩኒሴፍ ተጠሪ አንድሪያስ ሱሌይ እዚያው ጁባ ለሚገኘው ባልደረባዬ ኦኔን ዋልተር ሶሎሞን ነግረውታል። ደቡብ ሱዳን ውስጥ ደህንነቱ የተጠበቀ ንጹሕ ውሃ የሚያገኘው ከሕዝቡ ግማሹ ብቻ ነው ብለዋል ሱሌይ። ይህ ሁኔታ ነው በአመዛኙ ሰውን ለበሽታ እየዳረገውና ጤናውንም በአጠቃላይ ለጉዳት ያጋለጠው። የጸጥታው ሁኔታ ግን አሁንም ለዩኒሴፍም ለሌሎች ግብረሰናይ ድርጅቶችም ትልቁ ስጋትና ፈተና ነው። ስደተኞችና ፍልሰተኞች የየሀገራቸውን ነባርና ተላላፊ በሽታዎች ወደ አውሮፓ ያዙ ገብተው ያዛምታሉ የሚለው ጉንጉምታ የተሳሳተና እውነትነት የሌለው ነው ሲል የዓለም የጤና ድርጅት ባወጣው አዲስ ሪፖርት ተሟግቷል። ድርጅቱ እንዲህ አይነት ሪፖርት ሲያወጣ የመጀመሪያው መሆኑን ሊሳ ሽላይን ከጠቅላይ ጽህፈት ቤቱ ጄኔቫ ዘግባለች። በአውሮፓ 53 ሀገሮች ውስጥ ከሚኖር ወደ 1 ቢሊዮን የሚጠጋ ህዝብ 10% የሚሆኑትን ስደተኞችና ፍልሰተኞችን ጤና ናሙናዎች በወሰደውና በፈተሸው ጥናት ሪፖርት ውስጥ WHO ከ13000 በላይ የማስረጃ ሰነዶችን አካቷል። የስደተኞችና ፍልሰተኞች ጤና በአጠቃላይ በጥሩ ሁኔታ ላይ የሚገኝ ቢሆንም በሚጋፈጡት የኑሮ መጎሳቆል ምክንያት በጉዞ ወቅትና በአስተናጋጅ ሀገሮች ውስጥም ሆነው ለተለያዩ ህመሞችና በሽታዎች ሊጋለጡ እንደሚችሉ ቅኝቱ አመልክቷል። በአጠቃላይ ሰፍኖ ከቆየው ግንዛቤ ወይም ጥርጣሬ ጋር በሚጋጭ ሁኔታ ግን ስደተኞችና ፍልሰተኞች ተላላፊ በሽታዎችን ወደ አስተናጋጅ ህዝቦች የማዛመታቸው ስጋት እጅግ አነስተኛ መሆኑን ሪፖርቱ ይናገራል። ይልቅ መፈናቀል በራሱ ስደተኞችንና ፍልሰተኞችን የተላላፊ በሽታዎች ተጋላጭ ያደርጋቸዋል ሲሉ የዓለሙ የጤና ድርጅት የአውሮፓ ዳይሬክተር ዣዣና ጃከብ ለቪኦኤ ገልጸዋል።
The refugees and migrants who come to Europe, they do not bring any exotic diseases with them, any exotic communicable diseases.
ወደ አውሮፓ የሚመጡ ስደተኞችና ፍልሰተኞች ማንኛውንም የነበሩበትን አካባቢ ነባር በሽታ አያመጡም። ማንኛውንም ነባር ተላላፊ በሽታ ሊያዙ የሚችሉት አውሮፓ ውስጥ አበርትቶ ስር በሰደዱ በሽታዎች ነው። ለነዚህ በሽታዎች ደግሞ በጣም በጥሩ ሁኔታ የተደራጀ የመቆጣጠሪያና የመከላከያ መርሃ ግብሮች አሉን። ይህ ደግሞ ለቲቢም ለኤችአይቪ ኤድስም ይሰራል።
አውሮፓ በተለይ ደግሞ ምስራቃዊ ክፍሉ የዓለም የጤና ድርጅት ከሚንቀሳቀስባቸው 6 አካባቢዎች ኤችአይቪ ተስፋፍቶና ስርጭቱም እየጨመረ የሚገኝበት ብቸኛ ክልል እንደሆነ በሪፖርቱ ተጠቁሟል። እንዲያውም እጅግ የበዛ ቁጥር ያለው ስደተኛና ፍልሰተኛ ለኤችአይቪ የሚጋለጠው አውሮፓ ከደረሰ በኋላ መሆኑን ጃካባስ ገንዝበዋል። ተላላፊ ያልሆኑ ስር ሰደድ በሽታዎችንም በተመለከተ ብዙዎቹ ፍልሰተኞችና ስደተኞች የሚገኙበት ሁኔታ ከነባሩ የአውሮፓ ህብረተሰብ በእጅጉ የተሻለ ቢሆንም አውሮፓ ውስጥ እየቆዩ በሄዱ መጠን ግን በኑሯቸው ሁኔታ አለመስተካከል ምክንያት ለልብና የደም ዝውውር ስርዓት መቃወስ፣ ለአንጎል ውስጥ ደም መፍሰስና ካንሰርን ለመሳሰሉ በሽታዎች የመጋለጣቸው ሁኔታ እየጨመረ እንደሚሄድ ሪፖርቱ አስታውቋል። ፍልሰተኞችና ስደተኞች በመደበትና በቀልብ መነጠቅ አይነት የጤና ሁከቶች የመሰቃየታቸው መጠን ከነባር ነዋሪዎች በእጅጉ እንደሚያይል፣ ተንከባካቢና ጠባቂ አብሯቸው የሌለ ሕፃናትና ታዳጊዎች ለወሲብ ብዝበዛና ጥቃት፣ ለተስፋፋ መደበትና ከጉዳት በኋላ ለሚያጋጥም የሥነ ልቦና ቀውስ የተጋለጡ መሆናቸውንም ሪፖርቱ ጠቁመዋል። የዓለም የጤና ድርጅት ባቀረበው ምክር አዘል ሐሳብ የአውሮፓ ሀገሮች ጥራት ያለውና ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የሚገኙበትን የመኖሪያ ፍቃድና ሕጋዊነት ሁኔታ ግምት ውስጥ ሳያስገቡ ለስደተኞችና ፍልሰተኞች እንዲያቀርቡላቸው አሳስበዋል። አጠቃላይ የጤና ጥበቃ ሽፋን መስጠት ለፍልሰተኞችና ለስደተኞቹም ለአስተናጋጆቹም ሕዝቦች ደህንነት መሻሻልና መጠበቅ እጅግ አስፈላጊ ነው ሲል የመንግስታቱ ድርጅት የዓለም የጤና መርሃ ግብር መክሯል። በዓለም የጤና ድርጅት ውስጥ ምግባረ ብልሹነት፣ የዘር መድሎና ጾታዊ ወይም ወሲባዊ ትንኮሳና ጥቃት አለ ተብሎ የሚቀርቡ ክሶችና አቤቱታዎችን እየመረመረ መሆኑን አስታውቋል ድርጅቱ። የWHO መግለጫ የወጣው ክሶቹን በዝርዝር የሚያሳዩ ሪፖርቶች ታትመው ከወጡ በኋላ መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዓለም የጤና ድርጅት ውስጥ የሚሰሩ አፍሪካውያን ስውርና ተከታታይ የዘር መድሎና ወከባ እንደሚደርስባቸው፣ ጄኔቭ ባሉ የሥራ ባልደረቦቻቸው የንቀት አድራጎቶች እንደሚፈጸሙባቸው የሚናገሩ ማንነታቸውን ከማይጠቅሱ ሰዎች የጎረፉ የኢሜይል መልእክቶች ናቸው አሁን ለተጀመረው ምርመራ መነሻ የሆኑት። የጾታ ወከባ፣ ማጭበርበርና ከግዥ ጋር የተያያዙ የሙስና አድራጎቶች በክሶቹ ዝርዝር ውስጥ ይገኛሉ። የዓለም የጤና ድርጅትን እጅግ ከፍተኛ ኃላፊነት ለመያዝ የመጀመሪያው አፍሪካዊ የሆኑት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም እነዚህን ክሶች ለማስተባበል አልተጣደፉም። ይልቅ ምርመራ እንዲካሄድ ጉዳዩ ለድርጅቱ የውስጥ ክትትልና ቁጥጥር አገልግሎቶች ቢሮ መመራቱን መስሪያ ቤታቸው ባወጣው መግለጫ ላይ ተናግረዋል። ዋልጌ ምግባርና ማንኛውም አይነት መድሎ በዓለም የጤና ድርጅት ውስጥ ጨርሶ ቦታ የላቸውም ብለዋል ዳይሬክተሩ ዶክተር ቴድሮስ አድሃኖም። የደብሊው ኤች ኦ ቃል አቀባይ ታሪክ ያሳሬቪች ለቪኦኤ በሰጡት ቃል እንዲህ አይነት በምግባረ ብልሹነት ላይ የሚነሱ ክሶች በብዙ አጋጣሚዎች የማረሚያ እርምጃዎች ሲወሰዱባቸው መቆየቱን አመልክተው የድርጅቱ የውስጥ ክትትልና ምርመራ ሥራዎች ለዓመታትና ለአስሮች ዓመታት እንዲያውም ሲከናወኑ መቆየታቸውን ገልጸዋል።
በእርግጥ እንዳየነውና በሌሎች ተቋማት ውስጥም አለ ብዬ እንደማስበው ሌሎችም በርካታ ጥቆማዎች አሉ። ይህ ደግሞ የሚበረታታ አዝማሚያ ነው። ብልሹ ጠባዮችን መጠቆም፣ ማጋለጥ፣ መፍትሄ እንድንፈልግላቸው ያግዘናል። ሌላው ጉዳይ ደግሞ ይህ የሚያሳየው ግልጽነታችንንና ሰዎች ቅሬታ የማቅረቢያ አሰራራችንን የሚያምኑት መሆኑን ነው።
የዓለም የጤና ድርጅት ገለልተኛና ነጻ የስልክ መስመር እንዳለውና ቅሬታዎችና ክሶች ሁሉም በአግባቡ ተይዘው እንደሚመረመሩ ውጤቱም በይፋ እንደሚገለጽ ያሳሬቪች አመልክተዋል። ዘንድሮ ኮንጎን የገጠማት ኢቦላ ካዳረሰው 600 ሰው 400ውን ገድሏል። እስካሁን ባለው ሪፖርት መሠረት በእርግጥ የተዋጣና ፍቱን ክትባት ካለመኖሩ ጋር በእጅ ያለውንም ዘዴ ተጠቅሞ ወረርሽኙን መቆጣጠር እንዳይቻል ግጭቶችና አልበርድ ያለው ትርምስ ግዙፍ እንቅፋት ሆነዋል። ሰሞኑን ግን በጎ ወሬ እየነፈሰ ነው። የጤና ሠራተኞች ኢቦላን ጨርሶ ሊያድንና ሊያጠፋ የሚችል ፈዋሽ መድኃኒት በቅርቡ ወደ ሕክምናው ሳይገባ እንደማይቀር የካሮል ፒርሰን ዋሽንግተን ዘገባ ይናገራል። ዓመታት ከወሰደ ምርምር በኋላ ዛየር ውስጥ እየታየ ላለው የኢቦላ ቫይረስና ሌሎች ሁለት ገዳይ ዝርያዎች ሕክምና የሚውል መድኃኒት ማግኘቱንና መሥራቱን ነው ዓለም አቀፉ የሳይንቲስቶች ቡድን ያሳወቀው። አዲሱ መድኃኒት አንድ ጊዜ ብቻ በመርፌ የሚሰጥ መሆኑም የምርምሩን ውጤት ይበልጥ አስደሳች እንዳደረገው የዩኒቨርሲቲ ኦፍ ቴክሳስ የጤና ቅርንጫፍ ምርምር ቡድን አባልና ተሳታፊም ታምስ ጋይስበርግ ከሂውስተን ለቪኦኤ በስካይፕ ገልጸዋል።
አንድ ወረርሽኝ ሲቀሰቀስ የታመሙ ሰዎች ሕክምና ፍለጋ እስከሚቀርቡ ድረስ ወረርሽኙን ያመጣው የበሽታ ወይም የተውሳክ ዘር ምን እንደሆነ ማወቅ አይቻልም። በዚያ ደረጃ በሰዎች ላይ የሞት አደጋ መድረስ ሊጀምር ይችላል። የሞቱ ሰዎች ሊኖሩ ይችላሉ። ሰዎች በጣም ይታመማሉ። የበሽታው ዓይነት ከታወቀ በኋላ የተውሳኩን ዘር ታውቀዋለህ። አንድ ዓይነት መድኃኒት ይኖርሃል። በዚህ ውስጥ ጥሩ ያልሆነው ጉዳይ ግን እንዲህ ዓይነት መድኃኒቶችን ለመሥራት የሚያስፈልገው ገንዘብ ብዙ መሆኑ ነው።
አሁን መድኃኒቱ ከተገኘ በኋላ ወትሮም ለኢቦላ ተደጋጋሚ መከሰትና ወረርሽኝ ተጋላጭ የሆኑ ሀገሮችና አካባቢዎች በቅድሚያ በቂ ክምችት እንዲኖራቸው እንደሚደረግ ተገልጿል። ምንም እንኳ አንድ ስሪት 100% ውጤታማ ነው ብሎ ሳይንስ ባይናገርም ይህ አዲሱ የኢቦላ መድኃኒት ግን ተስፋ ሰጪ ነው። ጋይስበርግ እንዳበሰሩት
ሰለሞንን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
በተቀሩት ባልደረቦቻችን ስም የምንሰናበተው ያስተናገድናቸው አዲሱ አበበና
አዳነች ፍስሐዬ ነን። ቀጥሎ የትግርኛ ዝግጅት ይቀርባል።
ለትግርኛ ፕሮግራም መስመሩን ለምንያና ለገብረ እንለቃለን። በእኛ በኩል ደህና ደሩ።
ሰላም፣ ደህና ደሩ።
በጣም ረዥም ነው የቀረጸ Thank you.